አሻም እንደምን ሰነበታችሁ? ይህ የጨዋታ እንግዳ ዝግጅት በሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር ኢትዮጵያውያን በአሜሪካ በሚል ርዕስ የተጀመረው ኦራል ሂስትሪ ፕሮጀክት አካል ነው። በቀጥታ ወደ ጨዋታው ከመሄዳችን በፊት በአሜሪካ ስላሉ ኢትዮጵያውያን በጥናት የተደገፉ ጥቂት መረጃዎችን አካፍላችሁ። ኢትዮጵያውያን በአሜሪካ ከመቼ ጀምሩና እንዴት ሄዱ ለሚለው ኢትዮጵያውያን በፈቃዳቸው ወደ አሜሪካ በመፍለስ ወይንም ማይግሬት በማድረግ ከሌሎች አፍሪካ ሀገሮች ቀዳሚ እንደሆኑ የዩናይትድ ስቴትስ ኮሚቲ ፎር ሬፊጂስ መረጃ ያመለክታል። በዚሁ ድርጅት መረጃ መሰረትም ከ1980ዎቹ አመቶቹ በሙሉ እንደ አውሮፓውያን አቆጣጠር ናቸው። ከ1980ዎቹ አስቀድሞ ኢትዮጵያውያን ወደ አሜሪካ ይጓዙ የነበረው ለከፍተኛ ትምህርት እንደሆነና ትምህርታቸውን እንደጨረሱም ከጥቂቶች በስተቀር አብዛኛዎቹ ወደ ሀገራቸው መመለሳቸውን ይገልጻል። የሆነ ሆኖ አንድሩ ሎረንስ የተባሉ ጸሐፊ መጀመሪያዎቹ ፈላሽ ወይንም ኢሚግራንትስ ኢትዮጵያውያን ከቦረና በኤሊስ ደሴት ኒውዮርክ የገቡት በ1909 ነው ይላል። ማስረጃው የአሜሪካ ብሔራዊ የፖለቲካ ሰርቪስ ባሳተመው ካሌንደር ላይ የወጣው ፎቶግራፍ ነው። ፎቶግራፉን ያነሳው አውጉስተስ ቬርማን ብዙ ሚሊዮኖች ወደ አሜሪካ በገቡበት የኤሊስ አይላንድ ፖርት ኦፍ ኤንትሪ የምዝገባ ሰራተኛ እንደነበረና ብዙ ጊዜም በተለይ ለጤና ምርመራም ሆነ ለጥያቄ የሚያቆዩአቸውን ስደተኞች ፎቶግራፍ ያነሳ እንደነበር ገልጿል። በፎቶግራፉ ላይ የሚታዩት ልጆች ሴቶች ወጣትና ከፍ ያሉ እንዲሁም ወንዶች ናቸው። የጸጉር አሰራራቸውና አለባበሳቸው በያዙት ጋሻ የአንድ ሰው ቤተሰብ አባላት መሆናቸውንና ከቦረና መሆናቸውን እንደጠቆመ ተገልጿል። ብዙ መላምቶች ቢቀመጡም እነዚህ በፎቶግራፍ ላይ ያሉ ሰዎች እንዴትና ለምን እንደመጡ ጥርት ያለ መረጃ አልተገኘም ይላሉ ጸሐፊው። ከየትኛው የቦረና አካባቢም እንደሆኑ ጭምር በኦፊሴል የሚታወቀው ኢትዮጵያውያን ኑሯቸውን በአሜሪካ ለመመስረት እንዲመጡ የተመቻቸላቸው በ1980 በወጣው ሬፊጂ አክት መሆኑ፣ በዚህ ህግ መሰረትም በ1982 እና በ1994 መካከል ወደ አሜሪካ ከመጡት አፍሪካውያን ውስጥ ኢትዮጵያውያን ከፍተኛ ቁጥር መያዛቸው ተገልጿል። ኢትዮጵያውያን በገፍ ወደ አሜሪካ የፈለሱት በወታደራዊው ደርግ አገዛዝ ዘመን ሲሆን ይህም ከ1974 እስከ 1991 ባሉት ዓመታት ውስጥ መሆኑ በግልጽ ይታያል። ተከታዩ በቁጥር ከፍተኛው በዲቪ ሎተሪ ቪዛ የገቡት ኢትዮጵያውያን ናቸው። ይህ ፕሮግራም የተጀመረው በ1995 ሲሆን የዳይቨርሲቲ ሎተሪ ቪዛ ኢትዮጵያውያን ህጋዊ በሆነ መንገድ ወደ አሜሪካ እንዲፈልሱ የሚጋብዝ ፕሮግራም ነው። ፕሮግራሙ ከተጀመረ አንስቶ ባለፉት 27 ዓመታት እጅግ በርካታ ኢትዮጵያውያን የእድሉ ተጠቃሚ ሆነዋል። በዚህ ምክንያትም በአሜሪካ ያለውን ኢትዮጵያዊ ቁጥር ከአንድ ሚሊዮን በላይ አድርሶታል ይላል መረጃው። በ1980ዎቹ በወቅቱ በነበረው ድርቅና ረሃብም ሆነ በፖለቲካው ግፊት ብዙ ኢትዮጵያውያን ወደ ሱዳን ተሰደዋል። ይህም ወደ አሜሪካም ሆነ ሌሎች አገሮች ለመሄድ ካርቱም ወይንም ሱዳን መሸጋገሪያ ሆኖ አገልግሏል ማለት ነው። በዚህ በኩል ወደ ተለያዩ የምዕራብ አገሮች ለፈለሱ ኢትዮጵያውያን የሱዳን ኑሮ አስከፊ እንደነበር ታሪካቸው ያመለክታል። ሱዳን የነበሩት በርካታ ኢትዮጵያውያን የሄዱት ወደ አሜሪካ ነው። ኢትዮጵያውያን አሜሪካ ከገቡ በኋላ የመኖር ፍላጎታቸው ሌሎች ኢትዮጵያውያን በብዛት በሰፈሩበት የአሜሪካ ክፍሎች እንደሆነ፣ በዚህ የተነሳም ሎስ አንጀለስ፣ ዋሽንግተን ዲሲ፣ ዳላስ፣ ኒውዮርክ ለኢትዮጵያውያን ተመራጭ አካባቢዎች እንደሆኑ፣ በአሁኑ ወቅት የከተሞቹ ቁጥር ይብዛ እንጂ ኢትዮጵያውያን የሚፈልጉት ሌሎች የሀገራቸው ሰዎች በብዛት በሚገኙበት መኖር መሆኑ፣ አሁንም የኢትዮጵያውያን አሰፋፈር ተመሳሳይ እንደሆነ መረጃው ያመለክታል። ከነዚህ ከተሞች ውስጥ ይበልጥ በኢትዮጵያውያን የሚመረጠው ዋሽንግተን ዲሲ ነው። ይህም የተስፋፋ የአገልግሎት ኢኮኖሚ ዘርፍ በመኖሩ ነው ይላሉ ፖል ኤስ ኮቤል የተባሉ ይህም ጽሑፍ የተመሠረተበት አጥኚ በጻፉት ጽሑፍ። በ1992 በሬፊጂ ሴትልመንት ቢሮ በወጣው ዳታ መሠረት ወደ አሜሪካ የገቡት ኢትዮጵያውያን 60% ወንዶች ነበሩ። በዚህ ጥናት ወንዶች በትምህርትም በማኅበራዊ ግንኙነታቸውም እድሉን እንዳገኙ፣ ከዚህ በተጨማሪም ክርስቲያኖች ቅድሚያ እንደተሰጣቸው፣ የአሜሪካንን ባህል ለማወቅና ለመልመድ በቀላሉ ይችላሉ ተብሎ መገመቱን፣ የሚበዙትም አማርኛ ተናጋሪ መሆናቸውን አጥኒው ይገልጻሉ። በ1986 The Economic and Social Adjustment of Non-Southeast Asian Refugees Survey መሰረት ለኢትዮጵያውያን ከአሜሪካውያን ባህል ጋር ስምም ለመሆን እንደከበዳቸው ያሳያል። በጥናቱ መሰረት ፈጣን በሆነውና በማንኛውም ዘዴ ራስን አውጣ ራስን አድን የሚለውን የዳበረ የካፒታሊስት ማህበረሰብ አስተሳሰብ ኢትዮጵያውያን ለመላመድ እንደቸገራቸው አጥኙ ይገልጻሉ። ኢትዮጵያውያን በዚህ ረገድ እርዳታ ድጋፍ ወደሚያገኙበት ቀደም ብለው ኢትዮጵያውያን በብዛት ወደሚገኙበትና በማህበራዊ ኑሮም በኢኮኖሚ ሁኔታቸው ተደራጁበት አካባቢዎች ዋሽንግተንና ዳላስ መሄድን መምረጣቸው አይገርምም ይላሉ። ኢትዮጵያውያንን ከመያሰባስቡ እንቅስቃሴዎች አንዱ የግር ኳስ ጨዋታና እንደ እቁብ የመሳሰሉ ማህበራዊ ግንኙነት ናቸው። ብዙ ኢትዮጵያውያን የአገራቸውን ማህበራዊ መዋቅርና ግንኙነት ሞዴል አለቀቁም ማለት ይቻላል። ኢትዮጵያውያን በአሜሪካም የሚገናኙበት በማህበራት በእቁብ እድር በመሳሰሉት ነው። በአሜሪካ ሁለተኛው ትውልድ የኢትዮጵያውያን ልጆች የአሜሪካን የትምህርት አገልግሎት አግኝተው ተሳክቶላቸዋል። ጥቂቶች አደገኛ ዝውውር የወንጀል ቡድኖች ውስጥ በአባልነት በተለይ ሎስ አንጀለስ ዋሽንግተን ዲሲ መግባታቸው ይነገራል። ለዚህ ምክንያቱ በአሜሪካ ያለው የዘር መድሎና የኢትዮጵያውያን ክርስቲያናት ተጽዕኖ ማሳደር አለመቻላቸው ነው ይላል አጥኚው። ኢትዮጵያውያን ሴቶች በአሜሪካ ሕግ መሰረት ማህበራዊ ፖለቲካዊና ኢኮኖሚያዊ ነጻነትን ማግኘታቸው በተለይ በቤተሰብ መካከል ብዙ ግጭት እንዲፈጠር ምክንያት እንደሆነ አጥኚው ይገልጻሉ። ወንዶች የለመዱትን ቦታና አገልግሎት ማጣት ሴቶችን በእኩል መመልከት አለመቻል ብዙ ጊዜ ለጠብ ለፍች ምክንያት እንደሆነ ከዚህ ውጪ አሜሪካ ለሴቶች እድገት ምቹ ሁኔታ መፈጠሩ ተገልጿል። ሰርግ ቀብር ኢትዮጵያውያን ባህላቸውን አጥብቀው ከመያሳዩባቸው ስርዓቶች መካከል ናቸው። ኢትዮጵያውያን በአሜሪካ ያለውን የዘር ክፍፍል ቢገነዘቡትም የሚደበቁት በራሳቸው ኤትኒክ አይደንቲቲ ስር ነው ይላሉ አጥኚው። ከዚህ በተጨማሪ ኢትዮጵያውያን ይበልጥ የሚያተኩሩት በመደበኛ ኑሯቸው ላይ መሆኑን ይገልጻሉ። ለዚህም ነው ትኩረታቸው ቋንቋ ማወቅ፣ ገቢ የሚያስገኝ ስራ ላይ መቀጠር፣ ለችግር ደራሽ የሆነ ማህበራዊ ግንኙነት መመስረት ላይ የሚሆነው ይላሉ። እና በአፍሪካ አሜሪካውያን ታሪክም ፖለቲካዊ ማህበራዊ ኢኮኖሚያዊ ትግል ውስጥ መግባት አለብን ብለው ማያምኑም። ነገር ግን ሁለተኛው ትውልድ ኢትዮጵያውያን ከዚህ በተለየ በአፍሪካ አሜሪካውያን ማህበረሰብ ውስጥ ተሳትፎ አላቸው፣ ከራሳቸው ማህበረሰብ የሚገኙንም ጥቅም ይጠቀሙበታል ይላሉ አጥኚው። ኢትዮጵያውያን ሃይማኖታቸውን ወደ አሜሪካ ይዘው መጥተዋል። በቅድሚያ የፈለሱት ኢትዮጵያውያን የሃይማኖት ተቋማትን ለማቋቋም ብዙ ድካም ቢደክሙም ሁለተኛው ትውልድ ኢትዮጵያዊ ሃይማኖቱን ይዞ ይቆያል፣ ይጠብቃል፣ ይህ ጥያቄ መልስ ይሻል ይላሉ አጥኚው። ስራና ኢኮኖሚን በሚመለከት ኢትዮጵያ በኢንዱስትሪ ያደገች ሀገር አለመሆኗ ወደ አሜሪካ ሲመጡ በካፒታሊስት ኢኮኖሚ በሚመራ ሀገር የኢንዱስትሪ ሰራተኛ ሆኖ ለመቀጠርና ጥሩ ገቢ የሚያስገኝ ስራ ለመስራት ይቸገራሉ ይላሉ አጥኚው። ሆኖም ግን ብዙ ኢትዮጵያውያን ባለሙያዎች በተለይ የሕክምና ባለሙያዎችና በከፍተኛ ትምህርት ዘርፍ በአካዳሚ ውስጥ ከሚገቡት ውጪ ስራ የሚያገኙት በአገልግሎት ዘርፍ ብቻ ነው ይላሉ። ኢትዮጵያውያን ወደ አሜሪካ የሚመጡት ሀብት ፍለጋ ይሁን እንጂ አብዛኛዎቹ የሚሰሩት ዝቅተኛ ደሞዝ በሚገኝባቸው የሥራ ዘርፎች እንደ ፓርኪንግ አገልግሎት፣ የቤንዚን ማደያዎች፣ በየሬስቶራንቶቹ አሳላፊነት፣ በትናንሽ የሽያጭ ሱቆች ውስጥ ነው። የተሳካላቸው የራሳቸውን ምግብ የሚያቀርቡበት ምግብ ቤት የከፈቱት ናቸው። እንዲህ ያሉ እድሎች የሚገኙት በትልልቆቹ የአሜሪካ ከተሞች ውስጥ ነው። ኢትዮጵያውያን ቀደም ብለው በተጠቀሰው ሰርቬይ አማካኝነት ብዙዎች ባለስራ ናቸው ይላሉ አጥኚው። በዳላስ 92% ኢትዮጵያውያን ስራ አላቸው፣ ዋሽንግተን 67%፣ ሎስ አንጀለስ 47%። ያም ሆኖ ኢትዮጵያውያን በአሜሪካ ከድህነት በታች ባለው ደረጃ ይኖራሉ፣ ስራ አጥነታቸውም ከፍተኛ ነው። ከመንግስት ድጋፍ የሚቀበሉትም በተለይ ዋሽንግተንና ሎስ አንጀለስ በርካታ ናቸው። በአንጻሩ ዳላስ ያሉ ኢትዮጵያውያን የተሳካላቸውና እርዳታ የማይፈልጉ ናቸው ይላሉ አጥኚው። ኢትዮጵያውያን ከኢትዮጵያ ጋር ኃይለኛ ቁርኝት አላቸው፣ በአገራቸው ጉዳይ ይሳተፋሉ፣ ነገር ግን መመለስ አይፈልጉም። ለምን? በ1995 የተደረገ ጥናትን ጠቅሶ ጸሐፊው ትተዋት የመጧት ኢትዮጵያ ተለውጣለች ቢዮንድ ሬኮግኒሽን ይላሉ። ስለዚህ የለመዱት ይሻለናል በማለታቸው ነው ይሉናል። ማስጋደንና ሙሳ ያጠኑት ጥናት ነው ይሄ። እንግዲህ እጅግ ቁንጽል በሆነ መንገድ በአሜሪካ ስለሚኖሩ ኢትዮጵያውያን ይህን ያህል ካልን በተለያዩ ከተሞች ተዘዋዙረን ያናገርናቸው ኢትዮጵያውያን ምን እንደሚሉ ካንደበታቸው እንስማ። ቀደም ብለን በተለያዩ ከተሞች የሚኖሩ ኢትዮጵያውያን ማህበራት አሏቸው ጥንካሬያቸው እንደ ኮሚኒቲውም ይለያያል ብለናል። ጠንካራ የኮሚኒቲ ማህበር ካላቸው መካከል የቺካጎ ኢትዮጵያውያን ኮሚኒቲ እጅግ ጠንካራው ነው። እኛም መጀመሪያ የምንጓዘው ዘ ዊንዲ ሲቲ ተብላው እንደምትታወቀው ወደ ውባ ከተማ ወደ ቺካጎ ነው። በቅድሚያ በዚች ከተማ ስራችን እንዲቃና ለደከሙት የኢትዮጵያ ቺካጎ ማህበር አባላት ለኮሚኒቲው ጽፈት ቤት ባልደረቦች ከፍተኛ ምስጋና እናቀርባለን። በተለይ ደግሞ ለአቶ ዓለም ታየና ቤተሰቡ፣ ለወይዘሮ አልማስ ሲዩም፣ ለአቶ አክሊሉ አብርሃም አዳዬ እጅግ የከበረ ምስጋና ይድረሳቸው። በድጋሚ ሰላምታችን ይድረሳችሁ የተከበራችሁ አድማጮቻችን። ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። አሁን ደግሞ የዛሬውን እንግዳችንን ዶክተር እርቁ ይመረን እናስተዋውቃችሁ። ዶክተር እርቁ ይመር ተወልዶ ያደጉትም ሆነ የመጀመሪያና ሁለተኛ ደረጃ ትምህርታቸውን ያጠናቀቁት በወሎ ጠቅላይ ግዛት ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሶሻል ወርክ ተመርቀው በኢትዮጵያ ቤተሰብ መምሪያ ለጥቂት ዓመታት ሰርተዋል። ወደ አሜሪካ የመጡት በአሜሪካ ተራድኦ ድርጅት አማካኝነት የነጻ ትምህርት ዕድል አግኝተው በ1975 ነው። ከፍተኛ ትምህርታቸውን በዩኒቨርሲቲ ኦፍ ቺካጎ የድህረ ምረቃ ትምህርት እንዲሁም በዩኒቨርሲቲ ኦፍ ዊስኮንሲን ፒኤችዲ አግኝተዋል። ዶክተር እርቁ ይመር በማህበረሰብ ማደራጀት ስራ ኢትዮጵያ ሳሉ ጀምሮ ከፍተኛ ልምድ አላቸው። የረጅም ዓመት አስተዋጽኦ ማበርክተዋል። በአሜሪካ ኢትዮጵያን ኮሚኒቲ አሶሲኤሽን ኦፍ ቺካጎ ኤግዚኪዩቲቭ ዳይሬክተር ሆነው ለረጅም ጊዜ አገልግለዋል። በተጨማሪም ኢትዮጵያዊነት የተሰኘ ሲቪክ ማህበረሰብን ከመሰረቱት አንዱ ናቸው። ኢትዮጵያውያን በአሜሪካ ለኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ ትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 15 2023 ነው። በቺካጎ ከተማ ለተካሄደው ቃለ መጠይቅ ዶክተር እርቁ ይመር አብረውኛሉ። እኔ ማዓዛ ብሩ ነኝ ከሸገር 102.1 ሬዲዮ ከኢትዮጵያ። ዶክተር ስለ ቃለ መጠይቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ስለተገናኘንም በጣም ደስ ይለኛል።
እኔም ይህን እድል ስላገኘሁ በጣም ደስ ይቻለሁ።
እንግዲህ በቀጥታ ወደ ልጅነቱ እንሂድ። ተወልደው ያደጉት ወሎ ቦረና ነው። የት ነው ከተማው? ስለ ወላጆቹ፣ ስለ ወንድምህቱ፣ ስለ ልጅነቱ ይንገሩን።
ከተማው ዋና ከተማው የቦረና መካነ ሰላም ይባላል። ከዛም ወደ ገጠር ፈቀቅ ብሎ ነው ያደኩትና ቤተሰቦቼ የነበሩት 9 እህትና ወንድሞች አሉኝ። ቤተሰቦቼ የሚተዳደሩት በግብርና ነው እና ከአካባቢው ህብረተሰብ ትንሽ ሻል ያለ ኑሮ ነበራቸው ናቸው። መጀመሪያ ያው ያገሩ ልጆች እንደሚያደርጉት ጥጃ መጠበቅ፣ ከብት መጠበቅ የመሳሰሉትን ስራዎች ሲሰራ ኑሮ ያለው። ከዛም ቄስ ትምህርት ቤት ገብቼ ውዳሴ ማርያም እስከ መድገም ደርሻለሁ። በ1900 በአማርኛ ነው መሰለኝ 45 ዓመተ ምህረት የቦረና ትምህርት ቤት ተከፈተ። አስኮላ ለመጀመሪያ ጊዜ ጆይን ካደረጉት ከገቡት ሰዎች ውስጥ አንዱ ነበርኩ። በዛን ጊዜ አዲስ ትምህርት ቤት ሲከፈት ደብተርና ሳሙና እንደዚህ የመሳሰሉ ነገሮች ማበረታቻ ይሰጡ ነበረ። ከ500 በላይ ሰዎች ናቸው የገቡት። ገበሬዎች ሁሉ አልቀሩም ትምህርት ቤት ሲገቡ። ግን የመኸር ወቅት በሚደርስበት ጊዜ ተመልሰው ትተውት ሄዱ። እኛ ልጆቹ ግን ቀጠልንበት። እስከ 5ኛ ክፍል ብቻ ነበር የነበረው። በመጀመሪያ ዓመት 3ኛ ክፍል ደረስ። ከዛ በሁለተኛው ዓመት 4ና 5 ደረስ። ከዛ በኋላ መሄጃ የለም። አንድ 3 ዓመት ያክል እዛው 5ኛ ክፍል
እየደገማችሁ። የትምህርት ፍላጎቱ አለ ማለት ነው በማህበረሰቡ?
አለ፣ በጣም አለ።
ማን አቋቋመው ትምህርት ቤቱን?
መንግስት ነው። እንደውም የሚገርም ነገር ነው። እዛ ሪሞት ኤሪያ ለምሳሌ ከደሴ በእግር 3 ቀን ነው የሚፈጀው
ወደ መካነ ሰላም
ለመሄድ። ወደ 200 ኪሎ ሜትር የሚሆን ነው ርቀቱ። አባይ አፋፍ ነው የመካነ ሰላም ያለው እና እዛ ሪሞት ኤሪያ ሌሎችን አካባቢዎች አልፎ መመስረቱ እስካሁን ድረስ እኔ እንቆቅልሽ ሆኖብኛል። ምክንያቱም አንዳንድ ጊዜ ትምህርት ቤት የሚያሰሩ ታዋቂ የሆኑ ሰዎች ባለስልጣኖች ከዛ አካባቢ አልነበሩ። ግን እዛም ሄዱ። አሜዚንግ ነው። በመጨረሻ የተወሰኑ ልጆች ሰለቻቸው መደጋገሙ። እኛ ከከተማይቱ ወጣ ያልን ነበር። ኤክስቴ ልጅ አለ ሁለት ነበር። ብዙን ጊዜ ክፍል አንገባ። ሪፖርት ካርድ ሲመጣ 30 ቀን አቴንድ አላረግንም ምናምን የሚል ነገር አለው። ፎርስ እየተደረግን ሂዱ ሂዱ እየተባልን ነው እንጂ ፍላጎትም አልነበረንም ለመማር። እና ገበያው ተመስገን የሚባል ቀድሞ ሄደ። ገበያው ተመስገን በደርግ ጊዜ ፐብሊክ ሪሌሽን ኦፊሰር ነበር መሰለኝ።
ልክ ነው። ዋው! እንዴ በሚጽፈው መግለጫ ነበር የሚታወቀው። በጣም ጥሩ አማርኛ ችሎታ ያለው ሰው
በጣም የእጅ ጽሑፉ ሌላ ነገር። ከዛ ቀጥሎ ጎቼንድሪስ የሚባል ሄደ። ከዛ ቀጥሎ ጌታቸው መኮንን፣ የዋለልኝ መኮንን ወንድም ወደ ደሴ ሄዱ እና ምን ተብሎ ተወራ፣ እዚያ ሀገር ያለውን ትምህርት ጨርሰው የገሌ ልጆች ምናምን ሄዱ ተባለ
ወደ ከፍተኛ ትምህርት።
እና እኔ የቤተ ክህነት ውዳሴ ማርያም ደግም ያለው እያለው ዳቆንም ለመሆን ፕሪፔር ይሆንኩ ነበር። እና ዝክር ምናምን ሲደረግ ስብሐት ለአብ እያልኩኝ ያንን ነበረ። እና አንድ ቀን ጎረቤት አንድ ዝክር ነበረ ተጠራሁና ስብሐት ለአብ ተባልኩኝ። መሀል ላይ ጠፋኝ። እቺ ስብሐት ለአብ የምትባለው አጭር ነገር ነች። አባቴ በጣም ተቆጣ። ልጆቹ ሌሎች ልጆች ትምህርቱን ጨርሰው የዚህ ሀገር ዘይደዋል፣ እናንተ ወይ ግብርና አልሰራችሁ? ይህንንም ደግሞ አፈሰሰ ነው የሚባለው፣ ረሳ እና ልህ ያዘኝ። ጠፍቼም ለመሄድ አሰብኩኝ። በመጨረሻ የትምህርት ቤቱን ዲሬክተር ሰርቲፊኬት ስጠን፣ ደሴ ለመሄድ እንፈልጋለን ብለን እኔና ኤክስቴ ልጅ ጠየቅነው። እነዚያ የሄዱት እኮ ስምንተኛ ክፍልም ሊገቡ የሚችሉ ናቸው፣ እናንተ መቻቴ እንድታደርጉ ነበር ብሎ ቢያለን በላይ ጽናት
ተፈቀደና
ወደ ስድስተኛ ክፍል
ደሴ
ሚካኤል ትምህርት ቤት ገባ።
ከዛ በፊት መካነ ሰላም እንግዲህ መገናኛው ሌላው አውሮፕላን ነበረ።
ቆይቶ ነው አውሮፕላን የመጣው። በጣም ቆይቶ ባበሻ 66 64 ጀምሮ በተወሰነ ጊዜ ለአንድ አራት አምስት ዓመት ሰራ እና ከዛ በኋላ ተቋረጠ። ገበያ የለውም በሚል ኮረኮንች የሆነ መንገድ አለ። ግን ያ መንገዱን ከመሰራቱ በፊት የግር ነበረ ጉዞ ከቦረና መካነ ሰላም ደሴ 3 ቀን። ትምህርት ቤት ሲዘጋ የምንሄደው 3 ቀን፣ ሲከፈት የምንመጣው 3 ቀን።
እያደራችሁ ነበር። ተራራማ አካባቢ ነው እና መንገድ በቀላሉ መስራት አይቻልም ነበር።
ወንዞች አሉ፣ ድልድይ ያስፈልገዋል። መንገዱም ተራራ ነው፣ ከፍና ዝቅ ያለ ምናምን ስለሆነ አንዳንድ ቦታ ሜዳ አለ፣ ግን ሞያ ያልቅና ተራራማ ቦታ ይመጣል።
አስቸጋሪ ስለሆነ
አስቸጋሪም ነው። ደግሞ መንገድ የመኪና መንገድም የተለመደ አልነበረም በዛን ጊዜ።
አባቶ አቶ ይመር
ታረቀ፣
እናቶ ወይዘሮ
ዘውዲቱ ለገሰ
ቦረና የነበረው ትዝታው ምንድን ነው ብዬ ልል ነበር። ትንሽ ከብት መጠበቅም እንግዲህ ያው ወጉ ስለሆነ የገጠር ልጅ ሌላ ምን ትዝታ አለዎት? እንግዲህ ስለ ቦረና በምትዘፍነው ዘፈን ማሪቱ ለገሰ ሸጌ ዱላው ቀን የቀረህ እንደሆን ትላለች፣ የጠቡ ቀን የቀረህ እንደሆን እንኳን ክንፍር ወዳጅ ጎረቤት ማንሆን ትላለች። እና ይገርመኛል፣ ጀግንነት የዘወትር ኑሮ ነው ማለት ነው።
ልክ ነው። እዛ ቦረና የክንፍር ወዳጅ የሚባል ስርዓት አለ። ሌጅትሜት ነው፣ ይፈቀዳል። ስንልዶ ቀጨታ፣ ውሃ ቀደታ፣ እንጨት ሰበራ ምናምን በሚሄዱ ጊዜ ልጃገረዶቹ ጎረምሶቹም ተከታትለው መሳሳም ነው። የክንፍር ወዳጅ ይኖራል። በጣም ሚስ ካደረኩት ነገር አንዱ ስለ ቆጨ እርሶ
አልተሳተፉበት
እንደው ገና ቁብ ቁብ ስል ነው
ወደ ደሴ።
That is very enjoyable. እና የዘፈኑም እንግዲህ ከዛ ጋር የተያያዘ ነው። የአንድ ሰፈር ጎረምሳ ከሌላ ሰፈር ጎረምሳ ጋር ይጣላል በዱላ መደባደብ ነው። ቆንጆዎችም ይጣላሉ። እና the most interesting thing is ቆንጆዋ ስትዳር ሸላሚ የሚባላሉ ከአንድ እስከ 10 ድረስ 9 ድረስ ነው መሰለኝ። ኮሚናል ነገር ነው መሳሳም። አንዱ ስሙ ጨርሶ ደግሞ ሌላው
የህብረ ስራ ማህበር ነው።
እና ግን she has the best one የምትወደው ይኖራታል ከዛ ውስጥ
እሱ ጊዜ ይሰጠዋል። ረዘም ያለ
ኃላፊነት አለበት። ልታገባ ሲትል ሽልማት ሸላሚዎች ይባላሉ። ጥላ ይገዛ፣ ሁለተኛው ደግሞ ኩል ምናምን ጥቁማ ምናምን እንደዚህ መሳሰሉ ነገሮች ይገዛሉ። የመጨረሻው አመድ አፋሽ ይባላል። እሱ የኩል እንትን ነው መሰለኝ
ብልቃ
ይገዛል። ና
ባልየው ግን እዚህ ሁሉ ውስጥ የለም
የለበት አያቃትም ምንም አያቃትም። ራቅ ካለ ቦታም ነው የሚመጣ። ሰርጉ አንድ ሳምንት ሲቀረው ጀምሮ እነዚህ ሽላሚዎች ማታ ማታ እየሄዱ ይጨፍራሉ፣ ይዘፍናሉ፣ ያማሙቃሉ እና የሰርጉ ዕለትም ይሸኛሉ። እና አንዳንድ ጊዜ ባልየው ይቀናና ጥላውን ለመስበር ሲሞክር አምባጓሮ ይነሳል።
የተሰጠውን ስጦታ ሲሰብር
ይህ ሽልንት ዱዳል። እና አንዳንድ ጊዜ በጥይትም እስከ መጋደል የሚደረስበት ሁኔታ አለ። ሬር ነው እንደዚህ ያለው ሁኔታ፣
ግን ያው የተለመደ ነገር ስለሆነ ይቀበለዋል
ባልየው።
እንግዲህ ምንድን ነው እዚህ ውስጥ እንግዲህ በድንግልና መገኘት የዘመኑ
It's very important. እንደው እኔ እንኳን ላየሁትም ግን የምሰማው ነገር አንዲቱ እንደዚህ ድንግልና አጠፋባትና እስከ 3 ቀን ድረስ ሰርግ ድግስ አለ፣ ዳስ ምናምን ተሰርቶ የሚቆዩበት አለ። እና ድንግልና ታጣባት ተብሎ ቀሚሷን የፊቱን አስደርድረው ድንጋይ ሸክመው ዘመድ አዝማድ ባለበት ቦታ መለሷት። እናትየቱ ሱሳይድ ኮሚት አደረገች። እንደዚህ የሚባል ነገር ስላለ በጣም 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 ነውር ነው። እንግዲህ ልጅቱ ምናልባት ድንግልናዋን ያጣችው በተለያየ ምክንያት ሊሆን ይችላል። ግን እንደዚህ ያለ ነገር ስለሚወራ በጣም ከንፈር ወዳጅ የሚባለውም ይህንን አይጠይቅም፣ ሲቹዌሽንም አይፈቅድለትም። ኤኒዌይ
እርሱ ያምልጦታል።
አዎ አመለጠኝ።
ወደ ደሴ ሲሄዱ ስለሚገርመኝ ነው። ይህ ዘፈን ሁሌ የሚገርመኛል። እንዴ እንደው የዱላው ቀን ልክ እንደው ብዙ ነገር የቀረበት ይመስል እንዴት እንደዚህ ብላ ትዘፍናለች ብዬ ይገርመኛል። ለዚህ ነው የጠቡ ቀን የቀረ እንደሆነ እኮ ነው የምትለው። እና በጣም ይገርመኛል። ለዚህ ነው ደሴ ንጉስ ሚካኤል ትምህርት ቤት ከ6-8 እንግዲህ በዛን ጊዜ ዘመድ ቤት ነው የተቀመጡት። ሄዱ?
አዎ አባቴ አንዳንድ ጊዜ ወደ ደሴ ይሄዳል። የመሬት ክርክር፣ የርስት ክርክር እና ጓደኛ ሸህ አሰን የሚባል ጓደኛ ነበረው፣ ወዳጅ ነበረው። እሱ በረንዳ ነበረ ለተወሰነ ጊዜ የማርፈው።
በረንዳው ምንድን ነው?
የእህል በረንዳ። የእህል በረንዳ ነው። የእህል በረንዳ ነው እና
ቤት ነው።
ቤት ነው እና የበረንዳው የእህል ማጠራቀሚያ አንድ መጋዘን አለ። እዛ ነበር የምኖረው። አንድ ሴሚስተር በዛ አይነት ሁኔታ ቆየሁ። ከዛ በኋላ ግን የጎቴ ሚስት እዛ ከተማ ስለነበረች እሷ ጋር ገባሁ። 8ኛ ክፍል እስከሚደርስ ድረስ እዛው ነው የቆየሁት።
እንግዲህ ስንቅ ተይዞ ነው የሚመጣው አይደለ? ብዙ ኢትዮጵያ ተማሪዎች በዛን ጊዜ ስንቃቸውን ይዘው ነው የሚመጡትና የሚቆዩት። የወር እንደዚህ ያክል ስንቅ ይዛችሁ ትመጣላችሁ ማለት ነው?
እንግዲህ ዳቦ፣ ቆሎ፣ በሶ እንደዚህ የመሳሰሉትን ይቆያል። ለመንገድም ይሆን ዘን እንመጣለን። ከዛም ለጥቂት ጊዜ ይቆያል በሶ ወይም ዳቦ ቆሎ። ከዛ በተረፈ ግን እህል ይላካል። ያንን ሽጠን ሳንቲም ቀላቢ ምናምን እናደርጋለን።
እንግዲህ 3 ቀን ሲታደር የት የት አድራችሁ ነው? መቼም በዛን ጊዜ ኢትዮጵያ ውስጥ እንደዚህ ሆቴል ምናምን የሚባል ነገር ያለ አይመስለኝም።
የለም።
አሳድሩኝ መንገደኛ
ብለን አንዳንድ ጊዜ ካራቫን የሚሄድበት በጣም ነጋዴዎች ስላለ ሰልችቷል፣ በዛ ጎዳና የሚሄዱ አሳድሩን የሚሉ ብዙ ናቸው። ደግሞ ፎር ፕራክቲካል ሪዝንስ ለሴኩሪቲም ቢሆን ከነጋዴ ጋር ነው
መሄድ
ጥሩ የሚሆነው እና ያንገራግራሉ። ኢቨንቹዋሊ ይፈቅዳሉ። ገብተን
የመሸበት
እንግዳ ብለን ትንሽ ያጉላላሉ። አንዳንድ ጊዜ ወደ ቦረና ግን ስንመለስ ትምህርት ቤት ተዘግቶ ቡና ገዝተን አሳድሩን ስንል እንደ አንድ ትንሽ ቡና ነበረችን ተፈሉልን እንላለን።
ቡና የለም
እና ቡና ደግሞ ሴሬሞኒያል ምንትን ወዳጃ ምናምን የሚባል ነገር ስላለ በጣም ይከበራል። ስለዚህ ቡና አለን ካልን
ትልቅ ነገር
እና ያስገቡናል።
ወሎ ቡና ሲጠጣ ነው
የሚባለው። እንደዛ ነው።
በጣም ይገርማል። ትልቅ ጥንካሬ እና ትምህርት መውደድን እኮ ይጠይቃል አይደለ?
በጣም
እንደዛ ሆኖ ተምሮ ለመጨረስ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። የኢትዮጵያውያን በአሜሪካ ልዩ ዝግጅት እንግዳችን ዶክተር ርቁ ይመር በኢትዮጵያውያን የቺካጎ ማህበር መስራች ናቸው። ዶክተር እስከ 8 ይማራሉ በንጉስ ሚካኤል።
አዎ።
ከዛ እንደገና ወይዘሮ ሲሂን ሁለተኛ ደረጃ ይገባሉ።
አዎ።
8ኛ ክፍል ሚኒስትሪ ነበር ፐርሶ ግዜ?
አዎ ነበር።
ጥሩ ውጤት አመጡ?
መካከለኛ ነው። ኤኒዌይ ዛት ዋዝ ኢናፍቱ።
አዎ። ወይዘሮ ሲሂን እንግዲህ በጣም የታወቀ ትምህርት ቤት ነው። በተለያየ ምክንያት በትምህርቱም አሰጣጥ ከፍተኛነት ከዛም ደግሞ የወጡት በጣም ብዙ በኢትዮጵያ ፖለቲካ ውስጥ ተሳትፎ የነበራቸው ሰዎችም ከዛ የወጡ ስለነበሩ ነው። እንግዲህ ስለሱ ይንገሩኛ እርሶስ ፖለቲካ እዛ ነው አሁ የተማሩት?
እዛ ነበር
እሱ ነበር
ግዜ ነበር እኔ 9ኛ ክፍል ስገባ የወይዘሮ ሲሂን ሃይ ስኩል ኮምፕሬሄንሲቭ ሃይ ስኩል ሆነ። የመጀመሪያው በኢትዮጵያ ውስጥ ኮምፕሬሄንሲቭ ሃይ ስኩል እዛ ነው የተጀመረው። የኮመርስ ቴክኒካል ቲቸር ትሬኒንግ የእርሻ እና አካዳሚክ ኮርሶች ይሰጡ ነበር። እና እኔ ኮመርሻል ገባሁኝ። ሁለት አይነት ነበረ ኮመርሻሉ። አንዱ አካውንቲንግ ምናምን ነገር ነው፣ ሌላው ደግሞ ሴክሬታሪያል እና ሾርት ሃንድ ምናምን ሁሉ እንማር ነበረ።
ተማርኩኝ።
ታይፒንግ፣ በተለይ የአማርኛ ታይፒንግ ፋስት ነበርኩ።
ብዙ ጊዜ ወንዶች የማይመርጡት ትምህርት ነው እሱ።
ፎርስድ
ተመደቡ?
ተመደብኩኝ እንጂ ምርጫዬም አልነበረም።
ስለ ጸሐፊነት ነው?
ጸሐፊነት ነው።
አራት ዓመት
ተምሬ ጨረስኩኝ። ወንጂ ሱከር ፋብሪካ መጥተው መለመሉ ሁለት ጓደኛሞች፣ አሰፋ ገብረ ይባላል አሁን የለም በህይወት፣ ሁለታችን መረጡን። ወንጂ ልን ሰራን። እሱ ሁለት ሳምንት እንደሰራ እኔ ለመጀመሪያ ጊዜ ነው አዲስ አበባንም የማየው። በዛም ያለፍኩት ሁለት ሳምንት እንደቆየን እናቴ ናፈቀች ብሎ ተመለሰ። እኔ ብቻዬን ቀረው፣ ምክንያቱም ደሴ የምገባበትም የለም። እኔ አንድ ሁለት ሳምንት ሶስት ሳምንት እንደቆየው ደግሞ እኔም አልቻልኩት።
ወንጂ እዚህ ወንጂ?
አዎ። ብቸኝነት ተሰማኝ። እንትን ውድ ውድ ዘፈን ነበር፣ የምርጫ ዘፈን ምናምን፣
የዘፈን ምርጫ ኢትዮጵያ ሬዲዮ ላይ እናቴ ናፈቅሽኝ አያሌው መስፍን
እና ልዩ ልዩ ዘፈኖች ስንሰማ ደሴ ትዝ አለኝ። የሆነ ኩናኔም
ተመለሱ።
አንድ የኩኖ አምላክ የሚባል ጓደኛ ነበረን። ለሱ እቃውን ምናምን ገስት ሀውስ ነበር የነበርኩት እና ውጣ ተብዬ ለአንድ ወር ያህል ቆየሁኝ እና እዛ ገስት ሀውስ ውስጥ መውጫ ደረሰ እና ቤት ይሰጣሉ። ቱ ባይ ቲንግስ ዩቴንስልስ፣ አልጋ ምናምን፣
ጎጆ መውጣት
ያስፈልጋል እና አጋዛኝ የሚገዛውን ነገር ሁሉ እና ግን ገብቼ ለብቻ ሳየው ጊዜ አይካንት አልኩና ተነሳሁና ጠራሁት። እንቃ ውሰድ እኔ መሄድ ነው አልኩትና ከናዝሬት የምትመጣ ቆንጭናለች ተሳፍር ናዝሬት፣ ከናዝሬት አዲስ አበባ እና እዛ አዲስ አበባ ስገባ ትምህርት ሚኒስቴር ስምን ጠራ። መድብ ነበረ እገሌ እገሌ የሚባሉ እዚህ እና ደብረ ማርቆስ ተመድበሃል የሚል ነገር ሰማሁን።
ደብረ ማርቆስ ምን?
ጸሐፊነት እና እዛ ለመሄድም አልፈለግኩም ነበረ። አንድ መኮንን በላይ የሚባል የጎጃም ልጅ፣ እሱ ደግሞ ደሴ ነው የተመደበው እና ኢንተርቼንጅ ማድረግ ይቻል ነበረ እና ትምህርት ሚኒስቴር ስማቸውን አሁን አላስታውሰውም፣ እሳቸው ጋር ሄድንና አዘዋወር ተለዋወጥን። እሱ ወደዛው አገሩ ወደ ደሴ ያርግኝ እና ደሴ ሁለት ዓመት መጽሐፍ ይነሰራ።
እንግዲህ ከወይዘሮ ሲሂን እዛው ትምህርት ቤት ውስጥ
እዛው ትምህርት ቤት ውስጥ
ነው። አሁን ዋለልኝ ቅድምም እርስዎም አነሱት ወንድሙን አውቀዋለሁ አሉ። ዋለልኝ እኔ ያውቁት ነበር?
አዎ በደንብ አውቀዋለሁ።
ስለ እሱ እንዲነግሩኝ ብዬ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂም ወይዘሮ ሲሂን ነው ተማሩ የሚባለው?
አዎ እኔ ግን አላውቀውም።
ነጠላሁን ግዛው
እሱን ዩኒቨርሲቲ ነው የማውቀው።
ዩኒቨርሲቲ ነው ይንገሩኝ እስኪ ስለ ዋለልኝ። ዋለልኝ እንግዲህ እስከ ዛሬ ድረስ በኢትዮጵያ ፖለቲካ ውስጥ ይነሳል።
ያ ከወንድሙ ጋር አንድ ክፍል ነበር፣ ደሴም አብረን ነበር። እሱ ወንድምዮ ወደ ኤርፎርስ ሄደ። ዋለልኝ አንድ ዓመት ወደኋላ ነበር ከኔ፣ ለቦረና ነበረ። በኋላ ወይዘሮ ሲሂን መጣ። አባቱም ከቦረና ጨርሰው ላቅረው ደሴ ይኖሩ ነበረ እና ደስ ተማሪ ነው። በመጨረሻ 11ኛ ክፍል ሲደርስ ላብ ስኩል ወደ አዲስ አበባ በደማርያም ሄደ። ከዛ እንደ ሎተሪ ምናምን ደርሶት ነበር መሰለኝ እና 10 ሺህ ብር ደርሶት ነበር። እና ኤጁኬሽን እንትን ለማለት አልፈለገም። ስለዚህ ፔናሊቲ ያለው መሰለኝ የሚከፈል ነገር ምናምን አለ እና ያንን ከፍሎ ፖለቲካል ሳይንስ ገባ።
የተመደበው ኤጁኬሽን ዲፓርትመንት ነበር።
በደማርያም የሚሄዱት በሙሉ እኮ ለኤጁኬሽን አስተማሪነት ነው።
ስለዚህ እሱን ቅጣት በሎተሪው ከፈለበት።
ምን ያህል እንደሆነ አላውቅም። ስሞል አማውንት ኦፍ መኒ ምን አለበት።
አስሩን ሙሉን
አይከፍልም ነው።
ወደ ፖለቲካል ሳይንስ
ዞረ። እንግዲህ ዋን ኦፍ አክቲቪስትስ ነበረ እሱ። ከኔ አንድ አመት ቀደም ብሎ ነው። እኔ 2 አመት ገደማ ስለቆየሁ በአንድ አመት ይበልጠኝ ነበረ ኮሌጅ ደረጃ ላይ።
ግን ዩኒቨርሲቲ ትተዋወቃለ። አይ እንደው የዋለልኝን ሀሳብ ዛሬ ወደኋላ ሲመለከቱት፣ አሁን እንግዲህ በዚህ በተለይ አብዛኛው ኢትዮጵያ አሁን የተዋቀረችበት ፌዴራሊዝም ኤትኒክ ፌዴራሊዝምን ለኢትዮጵያ መፍትሄ ነው ብለው አሉ ከሚባሉት አንዱ እንግዲህ ዋለልኝ ነው። እና ተመልሰው ወደኋላ ሲያዩት ይሄ ሀሳብ ምን ይመስሎታል ለማለት ነው።
አይ ቲንክ ዋለልኝ የተናገረውም የጻፈውንም ሚስ ኢንተርፕሬትድ የሆነ ይመስለኛል። የዛን ጊዜ የብሔር ጭቆና አለ የሚለውን አረጋግጦ ይናገራል። እና አማራ ትግሬ ኮሊሽን ሌሎችን ብሔሮች ጨቁኗል የሚል እንትን አለ። ስህተቱ ምንድን ነው? ገዢ መደቦቹ አማራ ወይም ትግሬ መሆናቸውን ወይም ኦሮሞ መሆናቸውን ከሌላ የመጡ መሆናቸውን ሳያገናዝብ ወደ ህዝብ ተወሰደ። ሚስኢንተርፕሬቴሽን በመደብ ሳይከፈል ወደ ህዝብ ሄደ። አማራ ጨቋኝ ተባለ እና ያ እንደወረደ ዝም ብሎ ቀጠለ እንጂ ጭቆናን ይቃወማል፣ ሁላችንም እንቃወማለን። ያው ከመሬት ጋር የተያያዘ ነው። ምንጭሰኞች ብዙ ነበር በተወሰነ ደረጃ፣ ኤግዛጀሬት በሆነውም አይነት ባይሆንም ምንጭሰኞች ነበሩ። እና የሎካል ባላባቶች ለምሳሌ ወለጋ ምናምን ከፋ በብዛት እዛው ሎካል ያሉት ባላባቶች ናቸው የሚያስተዳድሩት የነበረውን ሁኔታ። ጭሰኞችም አስገባሪዎችም የዛው አካባቢ ሰዎች ናቸው። እና በጠቅላላ በጅምላ አማራ ጨቋኝ የሚለው ሮንግሊ ተወሰደ። እንግዲህ ምናልባት በዛን ጊዜ በብዛት ባለስልጣኖቹ አማርኛ ተናጋሪዎች ስለነበሩ፣ አማሮችም ላይሆኑ ይችላሉ አማርኛ ተናጋሪ ስለነበሩ ወደ ብሔሩ ተወሰደ፣ የመደቡ ወደ ብሔር ሄደ። እና ሚስ ኢንተርፕሬቴሽን አለ ለማለት ያክል።
አይ ጥሩ ነው። በዚህ መንገድ የሚያብራራ ሰው አላጋጠመኝም። ከዛሬ እንግዳችን ከዶክተር እርቁ ይመር ጋር ያደረግነው ጨዋታ የመጀመሪያው ሳምንት የመጀመሪያው ክፍል ይህን መሳይ ነበር። ተከታዩን ጨዋታችንን ከጥቂት ደቂቃዎች በኋላ ይዘንላችሁን ቀርባለን። ለአሁኑ ለመሰናበቻ ይህን ሙዚቃ መርጠናል። እንደ ሁልጊዜውም የረፍት ጊዜያችሁን ከእኛ ጋር ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ።